ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥር 28 2012 ዓመተ ምህረት ዝግጅታችን ጀመረ። የኢትዮጵያ አየር መንገድ ወደ ቻይና የሚያደርገውን በረራ እንዲያጤነው ለመንግስት ጥያቄ መቅረቡን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ገለጸ።
ለጤና ጥበቃ ሚኒስቴር እንግዲህ የሚያስፈልጉት ተክልካይ የሆኑ ነገሮችን ቀርበዋል። ስለዚህ ከዚህ በኋላ ግራና ቀኙ ታይቶ ማለት ነው የኢኮኖሚው፣ የሶሻሉ፣ የፖለቲካው፣ የበሽታ ማስተላለፉ ሁሉ ታይቶ እንግዲህ መንግስት የምለው ነገር ይኖራል እና ይሄ እየተጠበቀ ነው።
በኢትዮጵያ የህብረተሰብ ጤና ኢንስቲትዩት የዓለም አቀፍ ጤና መቆጣጠሪያ ዘርፍ ኃላፊ ዶክተር ፈይሳ ረጋሳ ናቸው የሰማችኋቸው። ዘገባው በአብይ ርዕስ ተይዟል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ።
ጤና ይስጥልኝ። ዜናዎቹን የማሰማችሁ ደግሞ ቆንጂት ታዬ ነኝ። ለምሽቱ ካሉን ዜናዎች መካከል የዓለም የጤና ድርጅት በዓለም አቀፍ ደረጃ እየተዛመተ ያለውን ኮሮና ቫይረስን ለመከላከል 675 ሚሊዮን ዶላር ድጋፍ ተማጽኗል። ለጋሾች ዛሬ ቢለግሱ ከቀጣዩ ወጪ ያድናቸዋል ብለዋል የዓለም የጤና ድርጅት። ትናንትና በመወሰኛ ምክር ቤት ከክስ ነጻ የተባሉት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በድል ስሜት እየተናገሩ ናቸው፣ ተቺዎቻቸውንም እየነቀፉ ናቸው። ፕሬዚደንቱ ዛሬ የኬንያ ፕሬዚደንት ኡሁሩ ኬንያታን ተቀብለው ያነጋግራሉ። የነጻ ንግድ ቀጠና መመስረት ላይ ሳይሆን እንዳልቀረ ተመልክቷል። ሌሎችም ዜናዎች አሉ።
አመሰግናለሁ ቆንጂት። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ንጉሡ ታምሬ ስርጭቱን ይመራል። ቮይቴክ ዞርኒያክ በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና።
የኖቬል ኮሮና ቫይረስን ስርጭት ለመቆጣጠር ግብረ ኃይል አዋቅሮ እየተሰራ መሆኑን የኢትዮጵያ አየር መንገድ ወደ ቻይና የሚያደርገውን በረራ እንዲያጤነው ለመንግስት ጥያቄ መቅረቡንም የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ገልጿል። ከዜና በኋላ የሚቀርበው የምሽቱ አብይ ርዕስ ዝርዝር ይኖረዋል። የዓለም የጤና ድርጅት ደብሊዎቹ በዓለም እየተዛመተ ያለውን ገዳዩን ኮሮና ቫይረስ ወረርሽኝን ለመከላከል የ675 ሚሊዮን ዶላር ድጋፍ ተማጽኗል። ከተጠየቀው ከዚህ የገንዘብ ድጋፍ ውስጥ አብዛኛው ደከም ያለ የጤና ጥበቃ ስርዓት ያላቸው ሀገሮች በቀጣዮቹ ሶስት ወራት ውስጥ ህዝቦቻቸውን ከወረርሽኙ ለመከላከል እንዲችሉ ለማገዝ የሚውል እንደሆነ ነው ድርጅቱ ያስታወቀው። የዓለሙ የጤና ድርጅት እንዳለው ቻይና ውስጥ በኮሮና ቫይረስ ምክንያት 490 ሰው ሞቷል። እስካሁን 24363 ሰዎች ለቫይረሱ ተጋልጠዋል። ከቻይና ውጪ በቫይረሱ የታመሙ 191 ሰዎች ተገኝተዋል። እስካሁን የዓለሙ የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ኮሮና ቫይረስ እስካሁን በዓለም ዙሪያ ያለው የቫይረሱ መዛመትና የሞት መጠን ዝቅተኛ መሆኑ ከቻይና ውጪ ማለት ነው ወረርሽኙ የገዘፈ ዓለም አቀፍ ቀውስ ደረጃ እንዳይደርስ ለመከላከል የእድል መስኮት ከፍቶልናል ብለዋል።
Our greatest concern is about the potential for spreading countries with weaker
ከሁሉም ትልቁ ስጋታችን የጤና ጥበቃ ስርዓቶቻቸው ደካማ በሆኑና ቫይረሱን ለይቶ ለማወቅ ወይም በምርመራ ለማግኘት በቂ አቅም በሌላቸው ሀገሮች ውስጥ መዛመት የመቻል እድሉ በመኖሩ ነው።
የዓለሙ የጤና ድርጅት ከአጣዳፊ ጉዳይ በጀቱ ላይ 9 ሚሊዮን ዶላር ወጪ ማድረጉን አስታውቋል። ለተጋላጭ ሀገሮች መሰረታዊ ቁሳቁስ አቅርቦት ለማድረስ እንደሚውልም ነው የገለጸው። ግማሽ ሚሊዮን የአፍና የአፍንጫ መሸፈኛዎች፣ 350 ሺህ የእጅ ጓንቶች፣ ብዙ ሺህ የመተንፈሻ አጋዥ መሳሪያዎች፣ ልብሶችና የመመርመሪያ ቁሳቁሶችም ይገኙበታል። ይሁንና ዶክተር ቴድሮስ የታዳጊ ሀገሮችን የጤና ጥበቃ ስርዓቶች ለማጎልበት ከዚህ እጅግ የገዘፈ እገዛ እንደሚጠይቅ ነው ያስገነዘቡት። የቢልና ሜሊንዳ ጌትስ ፋውንዴሽን ወረርሽኙን ለመዋጋት 100 ሚሊዮን ዶላር መለገሱን ጠቅሰው መንግስታትም እንደነሱ ለጋስ እጃቸውን ይዘረጋሉ ብለው ተስፋ እንደሚያደርጉ ነው ያስታወቁት የዓለም የጤና ድርጅት ዋና ዲሬክተር ቴድሮስ አድሃኖም
Our message to the international community is invest today or pay more later.
ለዓለም አቀፉ ማህበረሰብ የማስተላልፈው መልእክት ለዚህ ጉዳይ ዛሬ አቅማችሁን ሁሉ አውሉ አለበለዚያ በኋላ ብዙ ያስከፍላል 675 ሚሊዮን ዶላር ብዙ አይደለም ግን ዛሬ ያለንን የድል መስኮት ተጠቅመን ለመከላከልና ለዝግጁነት የምናወጣው ገንዘብ በኋላ ከሚከተለው ወጪ እጅግ በጣም ያነሰ ነው
ይህ አዲስ ወረርሽኝ ሰውን እንደሚያስጨንቅ ይገባኛል ያሉት ዶክተር ቴድሮስ አሁን የሚያስፈልገው ግን ፍርሃትና ሽብር ሳይሆን ባለን ጊዜ ተጠቅመን ወረርሽኙን ማስረጃን መሰረት ባደረገ ትግል ማስቆም ነው ብለዋል ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዛሬ የኬንያ ፕሬዝደንት ኡሁሩ ኬንያታን በዋይት ሀውስ ተቀብለው ያነጋግራሉ። ሁለቱ መሪዎች የነጻ ንግድ ቀጣና ማቋቋም ላይ አትኩረው ሳይነጋገሩ እንደማይቀሩ ነው የተጠበቀው። ያ ከሆነ በዩናይትድ ስቴትስና በአንድ የአፍሪካ ሀገር መካከል የመጀመሪያ ነው የሚሆነው። ኬንያ ቻይና በአፍሪካ ያላትን ተጽዕኖ ለመገዳደር ለምትፈልገው ለዩናይትድ ስቴትስ ከፍተኛ ስትራቴጂያዊ ስፍራ አላት። ፕሬዝደንት ኬንያታ እንደ አውሮፓውያን አቆጣጠር በ2018 ከፕሬዝደንት ትራምፕ ጋር ተገናኝተው መነጋገራቸው ሲታወስ ዋይት ሀውስ ሁለቱ መሪዎች በዛ ንግግራቸው የሁለቱን ሀገሮች የጋራ ስትራቴጂያዊ ውይይት መስመር መስርተዋል ሲል ነው የገለጸው። ፕሬዝደንት ትራምፕም ያን በማስቀጠል የሁለቱን ሀገሮች ትብብርና ንግድ ወደፊት ለማራመድ በሚያስችሉ አዳዲስ እድሎች ዙሪያ ለመነጋገር ይፈልጋሉ ብሏል ዋይት ሀውስ። ፕሬዚደንት ትራምፕ ስልጣን ከያዙ አንስተው ለአፍሪካ ሀገሮች ብዙም ስፍራ እንዳልሰጡ ሲስተዋል ቆይቷል። ዩናይትድ ስቴትስ ከ20 ሀገሮች ጋር የነጻ ንግድ ውሎች ያሏት ሲሆን ከአፍሪካ ግን እስካሁን አንድም ውል የላትም። የሆነ ሆኖ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ለመጀመሪያ ጊዜ እንደ አውሮፓውያን ከየካቲት 15 እስከ 19 እንደ ኢትዮጵያ አቆጣጠር ከየካቲት 6 እስከ 10 መሆኑ ነው በአፍሪካ ጉብኝት ያደርጋሉ። ኢትዮጵያ፣ አንጎላና ሴኔጋልን እንደሚጎበኙ የውጭ ጉዳይ ሚኒስቴር ያወጣው መግለጫ አስታውቋል። በተወካዮች ምክር ቤት ከቀረቡባቸው ክሶች ትናንት በመወሰኛው ከክሱ ነጻ የሆኑት የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ነጻ ሆነዋል የሚል በትልልቁ የተጻፈበትን ጋዜጣ በማውለብለብ ያሸናፊነት ደስታቸውን እየገለጹ ተቾቻቸውን ደግሞ ሲወርፉ ተሰምተዋል። ዛሬ ባንድ የዋሽንግተን ሆቴል በተካሄደ የብሔራዊ ጸሎትና ቁርስ ስነ ስርዓት ላይ የተገኙት ፕሬዝደንቱ መወሰኛ ምክር ቤቱ ከሁለቱም ክሶች ነጻ እንዳደረጋቸው ዩኤስኤ ቱዴይ የተባለው ጋዜጣ ላይ አኩዊትድ ነጻ ተብለዋል የሚለውን ከፍ አድርገው እያውለበለቡ አሳይተዋል። የተወካዮች ምክር ቤት ዲሞክራቶች እሳቸውን ከስልጣን በሚያስወግድ ጥፋት ለመክሰስ ያደረጓቸውን ጥረቶች ሲነቅፉ የከረሙት ትራምፕ ሀገራችን በአንዳንድ ከሃዲና ብልሹ ሰዎች ምክንያት በብዙ መከራዎች ውስጥ አልፋለች ሲሉ ተናግረዋል። ከክሱ ነጻ ያወጧቸውን ጀግኖቹ ሪፐብሊካን ፖለቲከኞችና መሪዎች ሲሉ አሞግሰዋል። ትራምፕ በስልጣን አላግባብ ተጠቅመዋል ብለው ድምጽ የሰጡትን ሪፐብሊካኑን ሴኔተር ሚት ሮምኒንም በስም ሳይጠቅሱ አውግዘዋቸዋል። በሌላ ዜና ይህንኑ አስመልክቶ በተለያዩ ከተሞች ውስጥ የተቃውሞ ሰልፎች ተካሂደዋል። ይህንን ደግሞ ሰሎሞን አባተ ይዞታል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከቀረቡባቸው ክሶች ነጻ እንዲሆኑ የሕግ መወሰኛ ምክር ቤቱ የፍርድ ሸንጎ በአብላጫ ድምፅ መወሰኑን ተከትሎ ዋሽንግተን ዲሲ ላይ በተወካዮች ምክር ቤቱ ደጃፍ የወጡ ሰልፈኞች ፕሬዚደንቱ ከስራቸው እንዲነሱ እየጠየቁ ነው። በፕሬዚደንቱ ላይ በቀረበው ስልጣንን ያለ አግባብ መጠቀምና እየተካሄደባቸው የነበረውን የምክር ቤቱን ምርመራ የማስተጓጎል አንቀጾች ላይ ጉዳዩን በቀጥታ ያውቃሉ የተባሉ እማኞች እንዳይደመጡና ተጨማሪ ሰነዶችም እንዳይቀርቡ የሴኔቱ ሪፐብሊካን እንደራሴዎች ሸንጎ ቀደም ሲል መወሰኑና በመወሰኑና ክሱን ያለ ምስክር መስማቱ ያስቆጣቸው መሆኑን እየገለጹ ያሉት ሰልፈኞች ሂደቱን የተጭበረበረ ብለውታል። የሴኔቱን ሪፐብሊካንም ማስረጃን በመሸፋፈን ከሰዋቸዋል። ኒውዮርክ ላይ የወጡ ተቃዋሚዎችም ሪፐብሊካኑን ሴኔተሮች ፈሪዎች ብለዋቸዋል። አድራጎታቸውንም በመጪው ጥቅምት የመጨረሻ ማክሰኞ በሚካሄደው አጠቃላይ ምርጫ እንደሚያስታውሱት ተናግረዋል። ሪፐብሊካን ዘመን በሆነችው ቴክሳስ ግዛቷ ሳን አንቶኒዮም ተመሳሳይ ቁጥር ያለው ተቃዋሚ መውጣቱና ሰልፈኞቹ የያዟቸውና ያስተጋቧቸው መፈክሮች ተመሳሳይ መሆናቸው ተዘግቧል። በማሳቹሴትስ ቦስተንና ፊላዴልፊያ ፔንሲልቬኒያ እንዲሁም የሪፐብሊካኑ ሴኔተር ማርኮ ሩቢዮ ግዛት በሆነችው የፍሎሪዳዋ ኦርላንዶ ከተማም ተመሳሳይ ሰልፎች ተደርገዋል። ሴኔተር ሩቢዮ ፕሬዚደንት ትራምፕን ከክሶቹ ነጻ ካወጡ ድምጾች አንዱ ናቸው። በዩናይትድ ስቴትስ ሕገ መንግሥት ፕሬዚደንቱን ከስልጣን ለማንሳት ከባለመቶ መቀመጫው የሕግ መወሰኛ ምክር ቤት ቢያንስ 2/3 መስማማትና ድምጽ መስጠት አለበት። ፕሬዚደንት ትራምፕን ነጻ ካደረጋቸው የትናንቱ ድምጽ 52 አላጠፉም፣ 48 ጥፋተኛ ናቸው የሚል ነበር።
ሰለሞንን አመሰግናለሁ። ለምሽቱ ያለን ዜና በዚሁ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥር 28 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይም ስርጭታችንን በቀጥታ ማዳመጥ ይቻላል። በአርባ ምንጭ ዙሪያ ወረዳ በተከሰተ የጎርፍ አደጋ ከ15,000 በላይ ሰዎች መፈናቀላቸውን የወረዳው አስተዳዳሪ ገለጹ።
የምንበርባቸው ከተሞች ሲታዩ አራቱ ከተሞች እኛ የምንበርባቸው በከፍተኛ ሁኔታ የተጠቁ ከሚባሉ ጋር በጣም ዝቅተኛ ቁጥር ያላቸው ቢሆንም ያ ግን አያጠፋው። ነገር ግን ይሄ መብረር ያለመብረር የሚለው ውሳኔ በየዕለቱ እየታየ እንግዲህ ምንድነው መሆን ያለበት የሚለው ሁላችንም የሚያሳስብ፣ ነገር ግን ውሳኔውም ቀላል የሆነ አይደለም።
የጤና ጉዳይ ነው የሰማችሁት። አሁን በሁለተኛው አጋማሽ ይዘናል። በኮሮና ቫይረስ ስርጭት እና ቁጥጥር ላይ ዝግጅት አለን። የቀጠለ የጤና ጥበቃ ሚኒስትር ደኤታ ዶክተር ሊያ ታደሰን ድምፅ ነው የሰማችሁት።
አንድ እድል ነው ያለን እኛ ኢትዮጵያ፣ እውነት ለመናገር እንዳይገባ መከላከል ካልቻል፣ አንዴ ኢትዮጵያ ውስጥ ይሄ ህመም ከገባ የጤና ሕክምና ተቋሞቹ የተሟሉ ስላልሆኑ ከገባ በኋላ እንሰራለን የሚለው ነገር እዚህ ላይ ብዙ የሚያስኬድ አይደለም። አቅማችን በሙሉ ወይ መቀነስ ፍላይቱን ወይ ማቆም ፍላይቱን ወይ ደግሞ ህመሙ እንዳይገባ ኤርፖርት ላይ የሚደረግ እንቅስቃሴ ላይ ነው መሰራት ያለበት ብዬ ነው ማምኑ።
እኚኛው ደግሞ ፕሮፌሰር ዳውድ ሰይድ በዊስካንሰን ዩኒቨርሲቲ የተላላፊ በሽታዎች መምህር ክፍል መምህር ናቸው። በምሽቱ ይመለሳሉ። በሁለተኛው አጋማሽ ይዘናቸዋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኖቬል ኮሮና ቫይረስን ስርጭት ለመቆጣጠር ግብረ ኃይል አዋቅሮ እየሰራ መሆኑንና የኢትዮጵያ አየር መንገድ ወደ ቻይና የሚያደርገውን በረራም እንዲያጤነው ለመንግሥት ጥያቄ መቅረቡን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ገልጿል። ኢንስቲትዩቱ ወደ ደቡብ አፍሪካ ለምርመራ ልኮት የነበረ የአራት ሰዎች ናሙና ከቫይረሱ ነጻ መሆኑ መረጋገጡም ታውቋል። ሙክታር ጀማል ተጨማሪ አለው።
የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የኖቬል ኮሮና ቫይረስ ወደ ኢትዮጵያ እንዳይገባና ቢገባም ምላሽ ለመስጠት የሚያስችሉ ሥራዎችን ለማከናወን የጤና ባለሙያዎችን ማሰልጠን፣ ባለሙያዎችን በለይቶ ማቆያ ማዕከላትና የዓለም አቀፍ በረራ በሚደረጉባቸው የአየር መንገዶች በመመደብ የበሽታ ቅኝት ሥራዎች ተጠናክሮ እየተከናወነ መሆኑን ገልጿል። ቫይረሱን በመከላከል ሂደት ላይም የኢትዮጵያ አየር መንገድ ወደ ቻይና የሚያደርገውን በረራ እንዲያጤነው ለመንግስት ጥያቄ መቅረቡን በኢትዮጵያ የህብረተሰብ ጤና ኢንስቲትዩት የዓለም አቀፍ ጤና መቆጣጠሪያ ዘርፍ ኃላፊ ዶክተር ፈይሳ ረጋሳ ለአሜሪካ ድምጽ ገልጸዋል።
በኢትዮጵያ ህብረተሰብ ጤና ኢንስቲትዩት እንግዲህ ላቦራቶሪ ሌሎችን ኮሮና ቫይረስ 5 አይነት ኮሮና ቫይረስን ይለያል። የሳርስ ሲቨር አክቲቭ ሬስፒራቶሪ ሲንድረም እና ይሄ ደግሞ አዲስ ስለሆነ የኒው ኮሮና ቫይረስ ነው። ስለዚህ ለጊዜው እዚህ እነሱን 100% ነፃ ነው ለማለት ስለሚያስቸግር ሳውዝ አፍሪካ ልከናል። አሁን ግን ከአፍሪካ ሲዲሲ እና ከደብሎቹ ጋር ሆነን ይሄንን ካፓሲቲ ለዚህ ቴስት የሚያስፈልጉትን ነገሮች ሁሉ እያስገባን ስለሆነ አሁን ከቅርብ ጊዜ ጀምሮ በሀገር ውስጥ የምናደርገው ይሆናል ማለት ነው። ይህን የሚያስተባብር በሀገር አቀፍ ደረጃም ታክስ ፎርስ ተቋቁሟል፣ በጤና ሚኒስቴር የሚመራ እኛ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት እነዚሁ ቴክኒካል ወርኪንግ ግሩፕ በዋና ዳይሬክተር የሚመራ ተቋቁሟል። ኤመርጀንሲ ኦፕሬሽን ሴንተር አክቲቬት አድርገናል። ስልጠናዎችንም እንግዲህ እንደሚያስፈልጋቸው ጤና ባለሙያዎች ሁሉ እየሰጠን ነው። ምናልባት እንግዲህ በምልክት የተጠረጠሩ እና ታመሙ ካሉ ተለይተው የሚታከሙበትን የጤና ተቋማትን ሁሉ ለይተናል።
በቅርብ ይህንን የቫይረሱን ስርጭት በተመለከተ ወደ ቻይና ከሚደረጉ ጉዞዎች ብዙ ሀገሮች ታቅበዋል። የኢትዮጵያ አየር መንገድ ግን ወደ ቻይና የሚያደርገውን ጉዞ መቀጠሉን ማስታወቁ ይታወሳል። የእናንተ ኢንስቲትዩትም ሆነ ጤና ጥበቃ ምንድን ነው የሚመክረው መሰል ችግሮች ሲፈጠሩ?
የአየር ትራንስፖርት መልካም ነገር አለው፣ እንደገና ደግሞ ከዚህ አንጻር ደግሞ አሉታዊ ተጽዕኖ አለው እና ለመንግስት ለጤና ጥበቃ ሚኒስቴር እንግዲህ የሚያስፈልጉት ቴክኒካል የሆኑ ነገሮችን ቀርበዋል። ስለዚህ ከዚህ በኋላ ግራና ቀኙ ታይቶ ማለት ነው የኢኮኖሚው፣ የሶሻሉ፣ የፖለቲካው፣ የበሽታ ማስተላለፉ ሁሉ ታይቶ እንግዲህ መንግስት የምለው ነገር ይኖራል እና ይሄ እየተጠበቀ ነው።
የኢትዮጵያ አየር መንገድ ወደ ቻይና የሚያደርገውን በረራ እንዲያጤን ለመንግስት ጥያቄ ቀርቧል መባሉን ተከትሎ የኢትዮጵያ አየር መንገድ የበኩሉን ሐሳብ እንዲያክል ያደረግነው ሙከራ አልተሳካልንም። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በቦሌ አየር ማረፊያ በመንገደኞች ላይ የሚያደርገውን የሰውነት ሙቀት የበሽታው ምልክቶች ልየታ ጥር 25/2012 ወደ ደቡብ አፍሪካ ለምርመራ ተልከው የነበረው የአራት ሰዎች ናሙና ውጤት ከኖቬል ኮሮና ቫይረስ ነፃ መሆኑን አስታውቋል። እስካሁንም በቫይረሱ መያዙ የተረጋገጠ ሰው አለመኖሩን ኢንስቲትዩቱ ገልጿል።
ሁለተኛ የተጠረጠሩት ደቡብ አፍሪካ የተላኩ አሉ። የመጀመሪያው ባችም አራቱ ኔጋቲቭ ነው የሆኑ፣ ሁለተኛውም እንግዲህ ኔጋቲቭ ሆኖ ነው ሪዛልቱ የደረሰን ማለት ነው። ይሄ ጥሩ ነው፣ ጥሩ የሚባል ነገር ነው። ስለዚህ የተጠረጠረ ሁሉ ያው ኖቬል ኮሮና ቫይረስ ነው ማለት አይቻልም። ነገር ግን ምንጊዜ ቢሆን ይህን ምልክት ያሳዩትን በንቃት መከታተል እና አስፈላጊውን ክትትል ማድረግ በጣም አስፈላጊ ነው።
ለሁሉም የኢትዮጵያ ክልሎች ከበሽታው ጋር በተያያዘ የጤና ደህንነት መጠበቂያ ቁሳቁሶች ድጋፍ መደረጉን የገለጸው የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ህብረተሰቡ የኮሮና ቫይረስ ከገባባቸው ሀገራት የሚመጡ መንገደኞችን እንዲሁም ከነዚህ ግለሰቦች ጋር ንክኪ የነበራቸውን ሰዎች የበሽታው ምልክቶች ትኩሳት፣ ሳል፣ የትንፋሽ መቆራረጥና የመተንፈስ ችግር ከታየባቸው በአስቸኳይ ወደ 8335 ነፃ የስልክ መስመር ላይ በመደወል ሪፖርት እንዲያደርጉ ጥሪ አቅርበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
አመሰግናለሁ ሙክታር። በሌላ ዜና ግን የዓለም የጤና ድርጅት ለአገሮችና ለአየር መንገዶች በሰጠው መመሪያ መሰረት እየሰራ መሆኑን የኢትዮጵያ አየር መንገድ መግለጹ ተዘግቧል። ይህንኑ አስመልክቶ ለቀረበላቸው ጥያቄ የአየር መንገዱ ዋና ሥራ አስፈጻሚ አቶ ተወልደ ገብረ ማርያም ሰሞኑን ለቻይና ዓለም አቀፍ የቴሌቪዥን ኔትወርክ በሰጡት አስተያየት የዓለም የጤና ድርጅት ስለ ጉዞ እገዳ ያወጣው መመሪያ ስለሌለ የኢትዮጵያ አየር መንገድ ወደ ቻይና የሚያደርገውን በረራ የሚያቆምበት ምክንያት የለም ብለዋል። ወደ ተከታዩ የመጽሔት ዘገባ እናልፋለን። በደቡብ ክልል ሼካ ዞን ቴፒ ከተማ ከትናንት በስተያ ተፈጥሮ ለሕይወት መጥፋት ምክንያት የሆነውን የጸጥታ ችግር ለማስወገድና ሕዝቡን ለማረጋጋት እየተሠራ ያለ እንቅስቃሴ አለመኖሩን የከተማው ነዋሪዎች ቅሬታቸውን ለቪኦኤ ገልጸዋል። ዮናታን ዘብዴዎስ ከሐዋሳ ዝርዝሩን ይዟል።
ደህንነታቸው ሲባል ማንነታቸው እንዳይገለጥ ጠይቁኝ የቴፒ ከተማ ነዋሪዎች ከትናንትናና ከትናንት ወዲያ ሁኔታ ጋር ሲነጣጥር ዛሬ መጠነኛ ሊባል የሚችል እንቅስቃሴ በከተማው ቢኖርም ህዝቡ በስጋት እንደሚኖር ገልጧል።
ያው ሰላም ማለት ያው ትንሽ ባጃጆች መኪናዎች ትንሽ ትንሽ ይንቀሳቀሳሉ። ያው መስራት ሊከፈት ብለዋል። ሰው ሰጋ፣ ህዝቡ ላይ ያው ስጋት አለ። ይሄ ስጋት ለአንድና ለመጨረሻ ሊፈታ ይገባል።
ዛሬ ያለው ሁኔታ ጥሩ ነው፣ ግን ከሰዓት በኋላ ደግሞ መልሶ መዘጋጋት ጀምሯል። በቃ ህዝቡ በከፍተኛ ፍራቻ ላይ ዛሬ ገበያም ሱቆቹም ተከፋፍተው ነበር።
እሺ፣
ግን እነሱ ደግሞ ወደዛ ከሚዛን በኩልም መጥተው ማለፍ ሲጀምሩ በቀደም ገዳዮች የነበሩት ልዩ ኃይል የሚሉት የደቡብ እንትን ስለሆነ ህዝቡ የማጣት እንትን አለ አይደል? ወደ ቤት ገብተናል።
ስጋት አለ፣
ከፍተኛ ነው። ከአሁን አሁን ምን ይመጣል የሚል ቤተሰብ ራሱ ወደ ውስጡ ምናምን ሊሄዱ ነበር ከለከል። አስቤዛ ራሱ ቆይቷል። ይሄ እንትን ከሆነ ከጥምቀት በፊት ነው የተዘጋው። ካላቸው ሰዎች
አሁንም የከተማው እንቅስቃሴ የተገደበ ሲሆን በከተማው የሚገኙ ሆስፒታልና ዩኒቨርሲቲዎችን ጨምሮ ሌሎችም የመንግስትና የግል ተቋማት እንደተዘጉ መሆናቸውን ተናግሯል።
ህዝቡ ማለት መንግስት ነው፣ መንግስት ማለት ህዝብ ነው አለ። ይህንን ነገር ተሰበርኩ ቢያውያን የማይሆኑ ነገር የለም። እሱ እዚህ ጋር እሺ ብሎ እንደዚህ ያስከፍታለ ብሎ ይሄዳል። ከዛ በኋላ ያ መድረክ ላይ የተናገረው ሰው የሙሙት ስንት ጓደኞቻችን ያተናል፣ ስንት ወንድሞቻችን ያተናል።
ለዜጎች ህይወት ማለፍ ምክንያት የሆነውን የጸጥታ ችግር ወደ ሰላም ለመመለስና ህዝቡን ለማረጋጋት የተሰራ ያለው ስራ አለመኖሩም በከተማው ነዋሪዎች ዘንድ ቅሬታ እንደፈጠረባቸው ነው ለቪኦኤ በስልክ ተናገሩት።
ምንም አይነት ነገር እኔ እስካሁን ድረስ ሰው ይሞታል፣ ይቀበራል፣ አዘን እንቀመጣለን፣ እንነሳለን እንጂ ምንም አይነት ለውጥ እስካሁን ድረስ ያየሁት ነገር የለም።
ይህን እንግዲህ መንግስት እንዴት እንዳየው አላውቅም። ስለዚህ ሰው ህዝቡ ሜዳ ላይ ወጥቶ ሽፍታ ነኝ ካለ ይህን መብት ማስከበር ያለበት እንግዲህ መንግስት ነው።
ቪኦኤም መንግስትን ጨምሮ ከሶስተኛ ወገን የተፈጠረውን ችግር ለማጣራት ያደረገው ጥረት ዛሬም አልተሳካም። ተገደሉ የተባሉ 8 ሲቪሎችን በተመለከተ ከክልልም ሆነ ከዞን የመንግስት አካላት የተሰጠ የሀዘን መግለጫም ማብራሪያም የለም ነው የተባለው። በአንጻሩ ደግሞ አመታትን ያስቆጠረው የቴፒ ከተማ ቀውስ በመንግስት ትኩረት ተነፍጓል በማለት የከተማው ነዋሪዎች ያማርራሉ።
ሰላምን ይፈልጋል፣ ልማትን ይፈልጋል። አመፀኛን አሳልፎ ለመስጠትም ደግሞ ችግር ነው። እንዲህ ነው ብሎ ቢያጋልጡ ማታ ሙቶ ነው የሚያድሩት።
አሁን እዚ አካባቢ የህዝብ ለህዝብ ግንኙነት ሰላምን ለመመለስ ምን አይነት ጥረት የተደረገ ነው ያለው? እንቅስቃሴው አለ?
ምንም አይነት ጥረት የለም። አሁን የመከላከያ ኃይሉ አለ፣ ልዩ ኃይሉ አለ። እንግዲህ ልዩ ኃይል ነው እንግዲህ የሞተው በቀደም። ይሄ እንዴት ተገደለ? ይህን የገደለው አካል ራሱ ከየት ነው? ከየትኛው ሰፈር ነው? የትኛው ቤት ነው ተብሎ ራሱ ጥናት ተደርጎ የተወሰደ እርምጃ የለም። ስለዚህ ህዝቡ በዚህ መካከል ስጋት ውስጥ ያለው የተወሰነ ሰውም አካባቢ ለቆ እየወጣ ነው ያለው።
አሁንም አልተረጋጋም ማለት ነው?
ምኑን ይረጋጋል? እንዴት ብሎ ፍልሰቱ በጣም ጨምሯል። አሁን የተረጋጋ ህይወት የለም። ስለዚህ ምንድን ነው መንግስት ለአንድና ለመጨረሻ ይህን ጉዳይ የማይፈታው ነው? ከዚህ በላይ ሀይል አይመጣም። መከላከያ አለ፣ ፌደራል አለ፣ ልዩ ሀይል አለ፣ ፖሊስ አለ። ይሄ ሁሉ ሀይል ባለበት እንዴት ነው ቺን አካባቢ ቺን አንድ መንደር የማታክል ሰፈር እንዴት ነው መንግስት ማረጋጋት ያልቻለው የሚለው ነገር በጣም ህዝቡን በጣም ከፍተኛ ሁኔታ እያወዛገበ ነው ያለ።
ከቴፒ ማሻ ከማሻ ወደ ሚዛን ወደ ቤንች ምናምን መሄድ ትራንስፖርት አለ?
የለም የለም የለም። እንዲያውም መኪና ከሜቲ በዚህ በኩል በማሻ በኩል ነው እየዞረ ወደ የቴፒ ሰው ራሱ አንዳንድ ሰው ወደ ሜቲ እየሄደ ነው። ከሜቲ በእግር እየሄደ ከሜቲ ወደ ጌሻ በኩል አቋርጠው ነው ወደ ሚዛን ራሱ የሚሄደው። ይህ እንግዲህ ዙሩኒ በጣም ከፍተኛ ርቀት ነው። እዛ ጋር አጭር መንገድ 50 ኪሎ ሜትር እያለ ወደ 200 ኪሎ ሜትር እየዞረ ነው ሰው እየሄደ ያለው። ምንም አይነት እንቅስቃሴ የለም። ከጉብጦ ወደ ታች መኪና የለም። ስለዚህ ዝግ ነው።
መንግስት ያላሉ ሁሉንም የህብረተሰብ ክፍል አሳትፎ በማወያየት ዘላቂ መፍትሄ እንዲፈጠር ማድረግ አለበትም ብሏል። ማዕከላዊ መንግስትም ትኩረት ይስጠን ሲሉም ጠይቀዋል።
ያለውን ሁኔታ መንግስትም ማረጋጋት አልቻለም። የምናያቸውም እነቱን ተደጋጋሚ ፊት ነው የምናየው። የሚመጡትም የሆነ ስድብ አዘል ነገር ነው። ከሐዋሳ የሚመጡትም ተደጋጋሚ ፊት ማየት ደግሞ ይሰለቻል። በዚህ ያውም በብልጽግና ዘመን ያለው ሁኔታ መንግስት ምን እንዳሰበበት እኔ በጣም ነው የሚገርመው።
መፍትሄው ምንድን ነው የሚሉት እርስዎ? አሁን ብዙ ልምድ አለዎት።
መንግስት ነው ከማዕከላዊ መንግስት ከህዝቡ ጋር መወያየት ነው ያለበት። ሀይል ያለውን አይደለም መጠቀም ያለበት፣ የበሰበሰውን አመራር አይደለም መጠቀም ያለበት። አዲስ ፊት ማየት ነው የሚፈልገው። ለውጥ ጠየቀ አይደል ህዝቡ? ለውጥ ነው የምንፈልገው። ሄደ 2 አመቱ አይደል ኮማንድ ፖስት ሰኔ ሲመጣ እኮ 2 አመቱ አዋግሮ መላክ አለበት። በቃ ምንድን ነው የከበደው ይህን አካባቢ እንደዚህ እንዲሆን ያስቻለው ምንድን ነው? የተጠናም ነገር የለም። ምክንያቱም የሚያናግሩት ማንን ነው? ሚዲያ ማግኘት ራሱ እንዲ ከበደ። ሚዲያ ተደራሽ ነው። አሁን በቀደሙን የአዲስ አበባውን ቶሎ ቶሎ ነው ሚዲያ ላይ የዋለው። ይሄ ግን ብዙ ሰው ወደ 20 ሰው እንትን ብሎ አሁን ሆስፒታል ራሱ ሬሳ አለ። ይሄ ማን ነው ሄዶ የሚያየው? ግለሰብ አይደለም የሚያየው አይደል? መንግስት ምን እየሰራ ነው?
ከቀናት በፊት ከአንድ መጠጥ ቤት ተጠርጣሪ ወንጀለኛ ለመያዝ ፖሊስ ሞክር በተከፈተ ተኩስ አንድ የፖሊስ ባልደረባ መገደሉን ተከትሎ በቴፒ ከተማ በጸጥታ ኃይልና በህዝብ መካከል ተፈጠረ በተባለ ግጭት የስምንት ሰዎች ህይወት ማለፉና ከሀያ በላይ ሲቪሎች መጎዳታቸውን ነበር የአይን እማኞች ለቪኦኤ ተናገሩት። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ተከታዩ ዘገባ ወደ ነቀምት ይወስደናል። በነቀምቴ ከተማ ባለፈው ቅዳሜ አንድ ወጣት በስህተት እንደተገደለ የከተማይቱ የኮሚኒኬሽንስ ጽህፈት ቤት ኃላፊ አቶ ደሳለኝ በኮንጃ ለቪኦኤ ገልጸዋል። ወጣቱን የገደለው ታጣቂ በቁጥጥር ስር መዋሉንም ኃላፊው አክለው አመልክተዋል። በሌላ በኩል በኩምሳ ሞረዳ ቤተ መንግሥት ከ49 በላይ ሰዎች ከታሰሩ ሦስት ወር ማለፉና እስካሁን አለመጠየቃቸውም ተነግሯል። መንግሥት መፍትሄ ይስጠን ሲሉ ቤተሰቦች እየጠየቁ ናቸው። የኮሚኒኬሽን ጽህፈት ቤቱ ኃላፊ በፖለቲካ አመለካከቱ የታሰረ የለም ብለዋል። ናኮር መልካ ተጨማሪ አለው።
ናውል ወይም ጳውሎስ አባት መሆናቸውን ይናገራሉ። ጥር 23 2012 ዓ.ም ባለፈው ሳምንት ቅዳሜ ከጠዋቱ 3 ሰዓት ገደማ ላይ ነው ልጄ በአንድ የመንግስት ታጣቂ የተገደለው ይላሉ። ስለ ሁኔታውም እንዲህ ይገልጻሉ። ምስጋኑ ለሚባላለው የነቀምቴ ከተማ አባገዳና በዛ ዕለት ልጄ ጳውሎስ በጠዋት ተነስቶ ወደሚሰራበት ጋራዥ ሄደ። መካኒክ ነው። እኔም ለስብሰባ ሄጄ ነበር። ከሆስፒታል ልጅ ታሟል ብለው ደወሉልኝ። ስሄድ የልጄን አስክሬን ገንዘው ሰጡ። ራሴን መቆጣጠር አልቻልኩም። እንደሰማሁት ከሆነ የመከላከያ ሰራዊት አባሉ ተኩሶ ሲገለው ሌላ ከእርሱ ጋር የነበረው ባልደረባው ተው አትተኩስበት ብሎ ሲለምነው ነበር። አሁን እንግዲህ ገዳዩን አስረነዋል ብለው ነው የነገሩኝ። መንግስት ፍትህ እንዲሰጠኝና የልጄ ገዳይ ፍርድ ቤት ቀርቦ አስፈላጊው እርምጃ እንዲወሰድ እፈልጋለሁ ይላሉ አቶ ምስጋኑ። የነቀምቴ ከተማ ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ደሳለኝ በኮንጃ የጳውሎስ በመንግስት ታጣቂ መገደል አሳዛኝ ክስተት ነው፣ ግድያው የተፈጸመውም በስህተት ነው ብለዋል። ማንኛውም ያልታጠቀ ሰው በዚህ ሁኔታ መገደል የለበትም ካሉ በኋላ በገዳዩ ላይ የተወሰደ እርምጃ ካለ ተጠይቀው ሲመልሱ እንዲህ ብለዋል። የልጁ ስም ጳውሎስ ይመስለኛል። ህይወቱ በምን ምክንያት እንዳለፈ ከጸጥታ አካላት መውሰድ ትችላለህ። ነገር ግን በስህተት ነው የተፈጸመው። ግድያውን የፈጸመ የመከላከያ ሰራዊት አባልም ተይዟል። በከተማችን ተኩስ እንዲኖርና የማንኛውም ሰው ህይወት እንዲያልፍ ፍላጎት የለንም። የተጎጂ አባትና ህብረተሰቡን ይቅርታ ጠይቀው እርቅ የሚፈጽሙበት ሁኔታ ላይ ከነቀምቴ የሰራዊቱ አዛዥ ጋር ስንወያይ ነበር። ሰው ወንጀል ቢፈጽም እንኳ በህግ ነው መጠየቅ ያለበት እንጂ መገደል የለበትም። የሟች አባት ገዳዩ በመደበኛ ፍርድ ቤት እንዲዳኝ መፈለጋቸውንና ስለተፈጠረው ሁኔታ ማብራሪያ እንዲሰጡኝ ወደ ከተማው የማዘዣ ማዕከሉ አዛዥ ኮሎኔል ከፍ ያለው ብደውልም ስለ ጉዳዩ አላቅም በማለታቸው አጥጋቢ መልስ ላገኝ አልቻልኩም። የነቀምቴ ፖሊስ ኃላፊም እንዲሁ ጉዳዩ አይመለከተንም ብለዋል። በሌላ በኩል በነቀምቴ ኩምሳ ሞሮዳ ቤተ መንግስት ከ49 ሰዎች በላይ ፍርድ ቤት ሳይቀርቡ ከሶስት ወራት በላይ መታሰራቸውን ከቤተሰብ መካከል አንድ ግለሰብ ተናግረዋል።
ስሜ ፍሬዘር መሰለ ይባላል። የታሰረ ባለቤት ኃይሌ ሰለሞን ይባላል እና የታሰረበት አሁን 3 ወር ከ2 ሳምንት ነው። ምንም አይነት መፍትሄ የለም። ፍርድ ቤት አልሄደም ወይ አልተፈረደበትም። ምንም የተባለው ኬዝ የለውም። ይሄ ነው ያን አልተባለም። እስካሁን ግን ካላንድ መፍትሄ 3 ወር ከ2 ሳምንት ማለት ለአንድ ቤተሰብ እንዴት ከባድ እንደሆነ ማሰብ ትችላላችሁ። አንተ ገዳይ ነህ፣ አንተ አባው ነህ በሚል ኬዝ ነው። ይህን ኬዝ ደግሞ ፈርቶ አይደለም እኛ ኩሽና ቁመን ፈርተን ራሳችን የምናስተዳድር ሰዎች ነን። ከቤት ክራይ እንኳን አልወጣንም። የሁለት ልጆች አባት ነው። በጣም ከባድ ኃላፊነት አለበት። ሰው አንድ ሰው ወንጀል ካለበት ህግ አውቆት መቀጣት አለበት። ግን እነሱ ምንም አይነት መፍትሄ የማይሰጡ ሰዎች በቃ አዘን የሚባል ወላድ ተመቶ ሁላ ኦፕሬሽን የሆነው ተመቶ ነው ተደብድቦ ሲል እስከ ዛሬ ደግሞ አንድሽ ምግብ አይቀምስም። ሁለተኛ ወሩ ነው ምግብ ከበላ። ራሱ ምግብ ስናደርስ ራሱ ደግሞ አንዳንዴ ያባርንናል። ከዛ አካባቢ ራሱ የሚመለከተው አካል ካለ እርዱን፣ መፍትሄ ስጡልን ማለት እፈልጋለሁ። እኔ
የከተማው ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ደሳለኝ በኮንጃ በኩምሳ ሞሮዳ ታሰሩ ስለተባሉ ግለሰቦች ጉዳይ ሲመልሱ እንዲህ ብለዋል። በፖለቲካ አመለካከታቸው የታሰሩ ሰዎች አሉ ለተባለው ሰው በዚህ ሁኔታ አይታሰርም። ምክንያቱም የፈለገውን አመለካከት ለማራመድ ሙሉ መብት አለው። ስማቸው የተጠቀሱ ግለሰቦችን ከፖሊስ ጽህፈት ቤት አጣርቼ በሌላ ጊዜ መረጃውን ብሰጥ የተሻለ ይሆናል። ነቀምቴ ከተማ በአሁኑ ሰዓት የተሻለ ሰላም አላት። የንግድና ማህበራዊ እንቅስቃሴም በጥሩ ሁኔታ ውስጥ ይገኛሉ ያሉት ኃላፊው የጸጥታ ችግሮች እንዳይፈጠሩ የባለ 3 እግር ተሽከርካሪ ማለትም ባጃጅ እንቅስቃሴ ከምሽቱ 1 ሰዓት ተኩል በኋላ ተከልክሏል ብለዋል። ሰዎች በምሽት መንገድ ላይ ከታዩ በመንግስት አጣቂዎች ይደበደባሉ ተብሎ የተነሳው ወቀሳ ግን አስተባብለዋል ኃላፊው። በኩምሳምሮዳ ቤተ መንግስት ታሰሩ የተባሉ ግለሰቦች ለምን እንደታሰሩ ከ3 ወር በላይ ለምን ፍርድ ቤት እንዳልቀረቡና መቼ ይፈታሉ የሚሉ ጥያቄዎችን የከተማው ፖሊስና ማዘዣ ማዕከል ለመጠየቅ ያደረኩት ጥረት አልተሳካም። የኦሮሚያ ክልል ጸጥታና አስተዳደር ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱም ስብሰባ ላይ ነኝ በማለታቸው መረጃ ላገኛልቻልኩም። በነቀምቴ የኩምሳምሮዳ ቤተ መንግስት ስር ዙሪያ ተጨማሪ መረጃዎች እንዳገኘው ይዤ ለመቅረብ ሞክራለሁ። ለአሜሪካ ድምጽ ናኮር መልካ ካምቦ።
አመሰግናለሁ ናኮር ለዘገባው። ተከታዩ ዘገባ ወደ አርባ ምንጭ የሚወስደን ይሆናል። በአርባ ምንጭ ዙሪያ ወረዳ በተከሰተ የጎርፍ አደጋ ከ15,000 በላይ ሰው መፈናቀሉን የወረዳው አስተዳዳሪ ገልጸዋል። የክልል የዞንና የቀይ መስቀል ሰብአዊ አካላት ሰብአዊ ድጋፍ እያደረጉ መሆናቸውንም ተናግረዋል። ወደ ዮናታን ልመልሳችሁ ለዝርዝሩ።
የአርባ ምንጭ ዙሪያ ወረዳ አስተዳዳሪ አቶ መስፍን ደነቀ እንዳሉት ወቅቱን ባልጠበቀ ከባድ ዝናብ የተፈጠረው የጎርፍ አደጋ የሰጎና የሼሌ ወንዞችን ተከትሎ በቆላ ሼሌ፣ በሼሌ ሜላና በዘይሴ ኤልጎ 3 ቀበሌያት የሚኖሩ ከ15,000 በላይ ነዋሪዎችን ከጥር 26/2012 ዓ.ም ጀምሮ አፈናቅሏቸዋል።
ህይወት ላይ የደረሰ ጉዳት የለም፣ ግን ንብረት ነው 2777 የሚሆን አባወራ ንብረት ነው የወደመው። ሙሉ በሙሉ እህል ወድሟል፣ ቤቶቻቸው ፈራርሷል። ለአስቸኳይ እርዳታ ተጋላጭ ሆኖ ከቤት ተፈናቅሎ ያለው ለነሱ ድንኳንና ምግብ፣ የተለያዩ ቁሳቁሶችን ለማሟላት ከተለያዩ አካላት ጋር እንግዲህ ርብርብ ያደረግን አሁንም በዛ ቦታ ላይ ሆኜ ነው ያነጋገርኩ ያለሁት። እነሱ ተጠልለው ያሉት በ 3 ቀጠና ነው። አሁን እዚህ ሸለም የለ ሲ ስለዚህ እዛ ሜዳ ላይ ተጠሎ ነው ያሉት እርሻው ላይ። ሌሎቹ ደግሞ ጤና ጣቢያ አለ ቆላ ሸለም ላይ ትንሽ ከፍታ ላይ ስላለ እዛ ቦታ ላይ አዲስ ጤና ጣቢያ ነው ብራ ያልጀመረ እሱ ግቢ ውስጥ ተጠልለው ነው ያሉት።
የአደ ተጎጂ መሆናቸውን የሚናገሩት የሸለም የለ ቀበሌ ነዋሪ ተፈናቅለው ከቤታቸው ውጭ መሆናቸውና ለችግር መጋለጣቸውን ተናግሯል።
ጎርፍ ከሸለ ቆላ ከሚባለው ከደጋ ወደታች ጎርፍ በመምጣት በአጠቃላይ ንብረት በአጠቃላይ ተውጧል። ከ3 ቀበሌ ህዝብ ወጥቶ አጠቃላይ ከመንገድ በታች ያው ድንኳን መንግስትም የሰጠ ነው ህዝብም እየረዳ ነው። በጣም ጉዳት ላይ ደርሰዋለሁ። ከዛሬ ድረስ 2 ቀን ነው ሰው ያው በእራብን በተለያየ መንገድም በበሽታም የተጎዱ ናቸው። ያው በድንኳን ህዝብም እየረዳ ያው ድንኳን እየዘረጋ ቀበሌውም አካባቢ እድሩም ድንኳን እየሰጣ ህዝብ ሁሉ ያው ሜዳ ላይ ነው ሰፈው ያለው። እህል አጠቃላይ ወድሟል። እርሻ ጤፍ ያው ሁሉም በቆሎ ጤፍ የነበረ ሙት ሁሉ ወድመዋል። አልፎ አልፎ ያው በየጋጣ የነበረ ከብቶችም ተጎድተዋል። ሱቅም ያው ስኳር የነበረ ሰዎችም ባለ ሱቆችም ስኳር ያው ገብቷል፣ ውሃ ገብቷል። ዱቄትም እህልም በጣም ጉዳት ላይ ናቸው።
የደረሰው አደጋ ከፍተኛ በመሆኑ ሰብአዊ ድጋፍ ያስፈልጋል የተባለ ሲሆን የክልሉ ግብርና ቢሮ፣ የአደጋ ስጋት ስራ አመራር ኮሚሽን፣ የጋሞ ዞን አስተዳደርና የኢትዮጵያ ቀይ መስቀል ማህበር ሰብአዊ ድጋፍ ለማድረግ እንቅስቃሴ መጀመራቸውን ተናግሯል።
የወረዳው መንግስት ድጋፍ 1 ሚሊዮን ብር አስቸኳይ ስብሰባ አድርጎ 1 ሚሊዮን ብር ለተጎጂዎች ወስኖ እህል ያው ማጓጓዝ ላይ ነው የሚገኘው። ጉዳቱ ከፍተኛ ስለሆነ የዞን መንግስትን በተመሳሳይ የተለያዩ እርዳታዎችን ለማድረግ ኮሚቴ ተዋቅሯል። የክልል መንግስትም የክልል እርሻና ተፈጥሮ የክልል ርዕሰ መስተዳድርም ጭምር ለዚህ ጉዳይ ልዩ ትኩረት ሰጥቶ ደቡብ ክልል በጣም እንቅስቃሴ ላይ እንዳለ መረጃዎቹ ደርሰውናል። ትላንት ማታ ከመለከተው ከክልል መንግስት ጋርም ተነጋግረናል ማለት ነው። የኢትዮጵያ ቀይ መስቀል ማህበር ወደዚህ ቦታ ዛሬ ገብቷል። የተለያዩ እርዳታዎችን አሁን ሊያደርጉ እንደገቡ ነው። ሌሎችም መንግስታዊ ያልሆኑ ተቋማት አርባ ምንጭ ከተማ ይዘን ጋርዘለና ብዙ እድሮችም እንደዚሁ የምግብ እህል የማድረስ ስራ ላይ የተረባረቡ ነው።
አስተዳዳሪው ከ2700 ሄክታር በላይ የሙዝ ተክል መውደሙን ገልጠው ዜጎች የጤና እክል እንዳይገጥማቸውና በተጠለሉበት ለወረርሽ እንዳይጋለጡ ጥረት እየተደረገ መሆኑን ተናግሯል። ከቅርብ ዓመታት ወዲህ በደቡብ ክልል ተመሳሳይ የተፈጥሮ አደጋዎች በብዛት እየተከሰቱ አያሌ ንብረት ከማውደምም ባለፈ የሰው ህይወትንም በማጥፋት ላይ ሲሆን ምክንያቱ የደን ሽፋን መመናመንና የተፈጥሮ ሀብት አያያዝ ጉድለት መሆኑንም ባለሙያዎች ይናገራሉ። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዚህኛውም ዘገባ። ክቡራትና ክቡራን አድማጮች ከምሽቱ 3 ሰዓት ከ35 ደቂቃ ሆኗል አሁን አዲስ አበባ ላይ። ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት። ዌብሳይታችን ላይ amharic.voanews.com ላይ እንገኛለን። ከዌብሳይታችን በነገራችን ላይ ዝግጅቶቻችንን በቀጥታ ማዳመጥም ትችላላችሁ። በፌስቡክ ላይቭም በቀጥታ አለን። በአሃዱ ራዲዮ 94.3 ላይም እንደዚሁ በቀጥታ ልትከታተሉን ትችላላችሁ። በ19 በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንደዚሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ ስርጭት በተጨማሪ እንደዚሁም በእጅ ስልካችሁ ከኦዲዮ ናው ወይም voa.horn.mobi ብላችሁም ልታገኙን ትችላላችሁ። የቪኦኤን አፕ ቪኦኤ ፎር ሆርን ኦፍ አፍሪካ ብላችሁ ብትጭኑም ዝግጅቶቻችንን በቀላሉ ማግኘት ሐሳቦቻችሁንም ማንሸራሸር ትችላላችሁ። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በ19ና በ25 ሜትር ባንድ አጭር ሞገድ ደግሞ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል የሚቀርብላችሁን ጋቢና በሚል ርዕስ የሚተላለፍ ስርጭታችንንም እንድታዳምጡ እንደዚሁ እንጋብዛለን። የፕሮግራም መልእክት አለን። ለጥያቄዎ መልስ የመጪው ምርጫ ጊዜ ጉዳይ አላሰራ አሉ እያሉ ተቃዋሚዎች ሲያማርሩባቸው የሚሰሙ ሕጎች፣ የምርጫ ቦርድ ሥልጣን እስከ ምንና በምን ጉዳዮች ላይ ነው? ምርጫና ዝግጁነት፣ ምርጫና መረጋጋት፣ ሌሎች ጥያቄዎች አሉዎት? ይላኩልን ወይም ደግሞ ይደውሉና በድምፅዎ ይተዉ። ነገ በዋሽንግተን ዲሲ ሰዓት አቆጣጠር ከጠዋቱ 4 ሰዓት ላይ፣ በአዲስ አበባ ከምሽቱ 12 ሰዓት ላይ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለጥያቄዎቻችሁ ሁሉ መልስ ይሰጣሉ። ነገ አርብ የካቲት ጥር 29 ከጠዋቱ 4 ሰዓት በዋሽንግተን ዲሲ አቆጣጠር፣ በአዲስ አበባ ከምሽቱ 12 ሰዓት ላይ። የስልክ ቁጥራችን 202-205-99 ነው። አስተያየቶቻችሁን መተው ትችላላችሁ፣ ወይም አድራሻችሁን ከተዋችሁልን ፕሮግራሙ ሲቀረጽ ደውለን በቀጥታ ከወይዘሪት ብርቱካን ሚደቅሳ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ጋር እናገናኛችኋለን። በቀጥታ ታቀርባላችሁ ጥያቄዎቻችሁን። እንዲሁም በማኅበራዊ መገናኛዎቻችን ሁሉ ጥያቄዎቻችሁን ማስፈር ማንሸራሸር ትችላላችሁ። ሐሳቦቻችሁን በቪኦኤ አምሃሪክ እንገኛለን። ለጥያቄዎ መልስ የምሽቱ የአየር ስርጭት ንጉሱ ፕሮዲውሰር ንጉሱ ታምሬ ነው። ቴክኒሻኑ ቮይቴክ ዞርኒያክ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጅታ ያለች ከእኔ ጋር፣ እንዲሁም ዋና አዘጋጅ ትዝታ በላቸው፣ እኔም የማስተናግዳችሁ ሶሎሞን አባተንን። ዝግጅታችን ይቀጥላል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። የኢሜይል አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም መሆኑ ከዓመታት በፊት ከሐረርጌ ተፈናቅለው ሆሮ ጉድሩ ወለጋ የሚገኙ ተፈናቃዮች ካለፈው የበለጠ ችግር እየደረሰብን ነው እያሉ ናቸው። ናኩር መልካት ዝርዝሩን ይዟል።
አቶ አብዲ አደም ካረርጌ በድርቅ ምክንያት ተፈናቅለው በአምሮ ወረዳ ጉይቴቡ ቀበሌ ከሰፈሩ 9 አመት ቢሆናቸው በግብርና መሬት እጦትና ንጹህ አጥረት ሳቢያ በድጋሚ ከሰፈሩበት ለመፈናቀል እንደተዳረጉ ይናገራሉ። ከሁለት ሳምንት ወዲህ የሰፈሩበትን ቦታ ትተው ከወጡ በራብና ህክምና እጦት ሁለት ህጻናትና ሁለት አዋቂዎች በአጠቃላይ 4 ሰዎች ሞቱብን ሲሉ የተናገሩት ደግሞ ለደህንነቴ ስለምሰጋ ስሜን አልጠቅስም ያሉ ግለሰብ ናቸው። ከተፈናቃዮቹ መካከል አሁን ስላሉበት ሁኔታም አስመልክቶ እንዲገልጻሉ።
መሬት እንፈልግላችኋለን ብሎ ተስፋ ሰጡን። ያ መሬት ተፈለገልን አልተፈለገልን ምንም ምናቀው የለም። ሊሰጠን ነው ላይሰጠን ነው ምንም እንደዚሁ ነው። በቃ ያለ ምንም ተስፋ ነው እየኖርን ያለ ነው። በጣም በጣም ከባድ ከባድ ችግር ውስጥ ነው ያለ ነው። ያልተናገርነው ነገር የለም፣ ያልተናገርነው ጊዜ የለም፣ ግን የሚሰማ አካል አጣን። ስጋታችን ቶሎ አሁን ካልደረሰን ለሞቱት ማልቀስ አይደለም ያሉትም ያልቃሉ ብለን ነው ስጋታችን ያለ ነው። የሚመለከተው አካል አሁንም በአካል መጥቶ እዚህ ያለውን ችግር ቢወስድ ደስተኛ ነን።
ስሜ ዘምዘም ጌታቸው ይባላል። በብዛት የውሃ እጥረት ስላለ እና በዚህ ምክንያት በበጋ 5 ሰዓት 6 ሰዓት ውሃ ላይ ተቀምጠን ማለት ነው ማታ እዛ እየቆየን ውሃ እንቀዳለን። ምግብ እጥረት ደግሞ ለልጆቻችን ምግብ እጥረት ስለማያገኙ ብዙ ህፃኖች አልፈዋል በምግብ እጥረት ማለት ነው። ልጆቻችን ምግብ ስለማያገኙ ማለት ነው። ያው እንግዲህ ለልጆቻችን ምግብ እጥረት ስለሆነ ምግብም እንዲያመጡልን ልጆቻችን በዚህ ምክንያት እየተጎዱ ስላሉ እኛ ደግሞ በጣም ተቸግረናል።
ከ3000 በላይ እንደሚሆኑና ዛሬ መጠለያና የሚቀምሱት እንደሌላቸው ተናግረው መንግስት አፋጣኝ መፍትሄ ካልፈለገላቸው ብዙ ህጻናትና አዋቂዎችም ጭምር ሊጎዱ እንደሚችሉ ተናግረዋል። አፋጣኝ መፍትሄ እንዲሰጣቸውም ጠይቀዋል።
ዝናብ በሌለበት እኛ ከሀረርጌ ወጥተን ሀረርጌ ነው ያለ ነው። ለምን? ከዛም ከድርቅ አንጻር ነው ወደዚህ ሀገር ወደዚህ ወደ ምዕራብ ኢትዮጵያ የመጣ ነው። አሁንም የመጣ ነው እንደ ሀረርጌ ዝናብ የማይዘንብበት በቂ መሬት የሌለበት መንግስት ደህና መሬት ሰጥቶን ለዘላቂነት እንዲፈታ እኛ ውሃ ባለበት ቦታ መሬት እና ለአንድ ሰፋሪ የሚፈለገውን ቢያሟላልን እኛ 6 ወር መንግስት እንዲረዳን አንፈልግም። ለምን? ጤነኛንን እጃለን ሰርተን ራሳችን ልጆቻችን ለማሳደግ ነው አላማችን።
አቶ ነገራ ቱፋ የሆሮ ጉድሮ ወለጋ ዞን አደጋ ስጋት አመራር ጽህፈት ቤት ኃላፊ ናቸው። በአሙሩ ጎይቴቦ ከ670 አባወራዎች በላይ እና በቁጥር ያልጠቀሷቸው ተፈናቃዮች በምቹ የግብርና መሬት እጦትና ንጹህ ውሃ እጥረት ምክንያት ለችግር መጋለጣቸው ትክክል ነው ሲሉ ገልጸዋል። ውሃን ከሌላ ቦታ በተሽከርካሪ ለማድረግ ታስቧል የሚሉትንም እንዲህ ይገልጻሉ። ተፈናቃዮቹ የሰፈሩበት ቦታ ችግሩን በመጥቀስ ሌላ ቦታ ለመስፈር ጥያቄ አቅርበው ነበር። መፍትሄ ለመስጠት እየተሰራበት ተፈናቅለው ከተማ የገቡት በዚህ ምክንያትም ለችግር ተጋልጠዋል። ይህ ችግር እንዲፈታም ለሁለተኛ ጊዜ አንድ ቡድን ተቋቁሞ እየሰራ ይገኛል። ነገር ግን እንደ ውሃ፣ መንገድና ጤና ያሉ መሰረተ ልማቶች ተሟልተው የሚሰፍሩበት ሁኔታ ላይ እየመከርን ነው። አዋቂዎችም ጭምር ሞተዋል ስለተባለው ግን መረጃ እንደሌላቸው ነው ኃላፊው የተናገሩት። የኦሮሚያ ግብርናና ተፈጥሮ ሀብት ቢሮ የተፈናቃዮች ማስፈር ቡድን መሪ አቶ ያሬድ በበኩላቸው ስለ ጎይቴቦ ተፈናቃዮች ችግር የሚያጣራ ኮሚቴ ወደ ሆሮ ጉድሩ ወለጋ መላረሱበትን የሚያሳውቁ መሆኑን ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
አመሰግናለሁ ናኮር ለዘገባው። ወደ ተከታዩ ዘገባ እናልፋለን። ዛሬ በሴት ልጅ ላይ የሚፈጸም የግርዛትና በመወለጃ አካላቷ ላይ የሚደርሱ ጉዳቶችን ሁሉ ሙሉ በሙሉ ለማስቆም የሚደረግ ዓለም አቀፍ ዘመቻ ቀን ነው። ኤደን ገረመው ተከታዩን አሰናድታለች።
ምንድን ነው እየተደረገ ያለው? እንደኛ አሁን በቅርብ የወጣ ሮድማፕ አለ። ሮድማፑ አሁን የሴት ልጅ ግርዛትና ያለዕድሜ ጋብቻን የሚመለከት በቀጣይ 5 ዓመት የሚከናወኑ ስራዎችን የሚያሳይ ነው። ያ ስራ ደግሞ በየደረጃው ለየክልሉ ሁሉ እንደዚሁ ተደርጎ የተሰራ ነው። ስለዚህ ያንን ኢምፕሊመንት የሚደረገው በአብዛኛው በየክልሉ ስለሆነ በተለይ በክልሎች ላይ ይህን የማስተዋወቅ ስራዎች ተጀምረዋል። እስካሁን ድረስ ትግራይ፣ አማራ፣ አፋር፣ ማሌ፣ ቤኒሻንጉል ግን እንደገና ደግሞ በጋምቤላ እነዚህ ስራዎች ተጀምረዋል። አሁን በቀጣይ እየተካሄደ ያለው ደግሞ በሌሎች ቀሪ ክልሎች ላይ በኦሮሚያም ላይ እናካሄዳለን። የ2016 የኤችኤስ ሪዛልት አለ። ያንን መሰረት በማድረግ ከፍተኛ ስርጭት ያለበት በአፋርና በሶማሌ ክልል ሲሆን በዝቅተኛ ደረጃ ላይ ያለው ደግሞ የትግራይ ክልል ነው። እዚህ ላይ ግልጽ ለማድረግ ከ15-49 የእድሜ ክልል ላይ በሚገኙት ላይ ነው ያው የኤችኤስ ጥናት የሚካሄደው። ትሬንዱን ግን ለማሳየት በተለይ ታችኛው እድሜ ክልል መስራት ላይ ቀነስ እንደሚያሳይ ጥናቱ ያሳያል።
አቶ ስለሺ በተደረጉ ጥናቶች እና ፍኖተ ካርታዎች መሰረት እንደ ሶማሌና አፋር ባሉ ክልሎች ላይ በእጥፍ መሰራት እንዳለበት ይናገራሉ።
በተለይ ሮድ ማፕ ላይ ዋናው የሮድ ማፑ ትልቁ ስራ ከሚባሉት ውስጥ ምን ያህል ስራዎች መሰራት አለባቸው፣ በምን ያህል ፍጥነት ስራዎች መከናወን አለባቸው የሚለው አሳይቷል። በዚህ መሰረት እንደየክልሉ ሁኔታ 8 እጥፍ፣ 7 እጥፍ፣ 6 እጥፍ እንደዚህ መሰራት እንዳለባቸው ናቸው ያመላከተው። ስለዚህ ወደዛ ለመድረስ ከፍተኛ ጥረት እንደሚጠይቅ አመላካች ነው ጥናቱ ነው። ተግዳሮቶቹ እንግዲህ አሁን ምንድን ነው? አንደኛው የማህበረሰብ ለውጥ ነው። በአጭር ጊዜ የሚመጣ አይደለም። እንግዲህ አላስፈላጊ የሆኑትን ወግና ልማዶች መቀየር ላይ እሱ ከፍተኛ ጥረት የሚጠይቅ ነው። ሁለተኛው እንግዲህ አባባሽ የሚሆኑ ምክንያቶች ይኖራሉ። ምክንያቱም አሁን ሮድማፑ ላይ በዋነኛነት የታዳጊ ሴቶችን ማብቃት ኢምፓወርመንት ነው ትልቁ ስራ መስራት መደረግ አለበት። እነሱን አቅማቸውን ክህሎታቸውን ማሳደግ ይጠይቃል። ስለዚህ እነዚህ ነገሮች ላይ መሰራት እንዳለበት፣ ከዛ በተጨማሪ በዳታ ላይ ተመስርቶ ስራዎችን የመስራት የአቅም ክፍተቶችና ልዩነቶች እነዚህ እንደ ተግዳሮቶች ልንወስዳቸው እንችላለን።
ከዚህ ቀደም በነበሩት የሴት ልጅ ግርዛትና የማጥፋት ቅስቀሳዎች መምህራን፣ የአካባቢ መሪዎች፣ የሀገር ሽማግሌዎች እንዲሁም የሃይማኖት አባቶችን መጠቀም አንዱ መንገድ እንደነበር የገለጹት አቶ ስለሺ የዚህ አመቱ ጭብጥ ግን ወጣቶችንም የለውጡ አካል አድርጎ ለመፍትሄ ማንቀሳቀስ እንደተካተተበትም ይገልጻሉ።
እንግዲህ በዘንድሮ በተለይ የግርዛትን ቀን በተመለከተ ዋና አሁን ቴማቲክ ኤሪያው ዓለም አቀፉም ላይ እኛም ጋር ለማስቆም የማህበረሰብ መሪዎች፣ የጎሳ መሪዎች፣ የሃይማኖት መሪዎች እንግዲህ ቤተሰብ፣ ማህበረሰብ ሁሉ የሁሉም ስራ የሚጠይቅ ነው። እዛም ላይ ቅድም ባልኩት መሰረት እንደ አንድ ስትራቴጂክ እንትን የተቀመጠው አሁን እዚህኛው ላይ ደግሞ በተለይ ወጣቶችን በዚህ እንቅስቃሴ ላይ ማሳተፍ ያስፈልጋል። በወጣቶችም ሊቆም ይችላል። ምክንያቱም አንዳንድ ቦታ ላይ ልዩነቶች ስላሉ እነሱ የሃይማኖት መሪዎችን በመቅረብ በሚመለከታቸው አካላት ጋር በመስራት እዚህ እንቅስቃሴ ውስጥ መግባት አለባቸው የሚል የዓለም አቀፉ ምንድን የዘንድሮ ምኛም ፎከስ ነው።
የተባበሩት መንግስታት እንደ ኤሮፓውያን አቆጣጠር በ2030 ማለትም ከ10 ዓመት በኋላ ሴት ልጅ ግርዛትን በዓለም አቀፍ ደረጃ በማያዳግም መልኩ ለማጥፋት አገራት ጠንክረው እንዲሰሩ እያገዘ ይገኛል።
አቶ ስለሺ ታደሰ በሴቶች ሕፃናትና ወጣቶች ሚኒስቴር የተሳትፎና ንቅናቄ ማስፋፊያ ዳይሬክቶሬት ዳይሬክተር ናቸው። ኤደን ገረመው ያነጋገረቻቸው። ሁለቱንም አመሰግናለሁ። ወደ ተከታዩ ዝግጅት እናልፋለን። ተከታዩ ዝግጅት ሰሞኑን የጀመርነው በኮሮና ቫይረስ ላይ በሐኪሞን ይጠይቁ ዝግጅት አሉላ ከበደ የሚያቀርበው ፕሮግራም ነው። የጤና ጥበቃ ሚኒስትር ደኤታን ዶክተር ሊያ ታደሰን እንዲሁም በዊስካንሰን ዩኒቨርሲቲ የተላላፊ በሽታዎች መምህሩን ፕሮፌሰር ዳውድ ሰይድን አነጋግሯል። ይቀጥላል።
አሳሳቢነቱ የመጨመሩን ያህል አገሮች ቀደም ብለው ዶክተር ሊያ በኢትዮጵያን በኩል ያለው እንደገለጹልን ዝግጅቱ እየተጠናከረ ሄደውን ያህል ገና ከፍታውን በመጨመር ላይ ያለ ህመም እንደመሆኑ አነጋጋሪ ጉዳዮች እየተሰሙ ነው። የኢትዮጵያ አየር መንገድ በረራውን አላቆምም አለ የሚል አይነት ርዕስ የያዘ መግለጫ በቻይና ዓለም አቀፍ ቴሌቪዥን ኔትወርክ ወጥቷል። የኢትዮጵያ አየር መንገድ ሊቀመንበርና ዋና ስራ አስኪያጅ አቶ ተወልደ ገብረ ማርያምም የዓለም ጤና ድርጅትን መመሪያ እየተከተልን ነው፣ የሚያስቆምን ምክንያት የለም የሚል አስተያየት ሰጥተዋል። ይሁንና በብዙ አገሮች ግን በረራዎች እየቆሙ መሆናቸው ይታወቃልና እንዴት ነው ይህንን ማስረገጥ የሚቻለው? ዶክተር ሊያ እርስዎ ይጀምሩና ወደ ዶክተር ዳውድ እመለሳለሁ።
እሺ፣ አመሰግናለሁ።
በእርግጥ መግለጫውን ሲያሰማው እሱ ላይ ኮሜንት ማድረግ ባልችልም በአጠቃላይ ይሄ በሽታ ሁኔታ እየጨመረ መሄዱ እና በየሀገሩ ያለው ሁኔታ ለሁሉም አሳሳቢ ነው። የበሽታውም ሁኔታ አለመታወቅ እና የተለያዩ ሀገሮች ደግሞ ያንን የመቋቋም አቅምም ጠንካራ አለመሆን በእኛ አይነት ሀገሮችም ለሁላችንም አሳሳቢ ጉዳይ ነው። እንዴት ነው የምንከላከለው? ብለው እንግዲህ በዋነኛነት ዓለም አቀፍ ኢመርጀንሲ ተብሎ ሲታወጅ አገሮች በአንድነት ጠንካራ በሆነ ትብብር ሰርተው መከላከል እንዲችሉ እና ማስቆም እንዲችሉ ከዛም ደግሞ እንደ ዓለም አቀፍ ያስፈላጊ የሆነው ጥናቶች በአስቸኳይ እየተደረጉ ይህን በሽታ ማስቆም ወይም ክትባት ማግኘት የሚቻልበት መንገድ ላይ ነው እንግዲህ ብዙ ሀገሮችም እየሰሩ ያሉት። ነገር ግን ያው ማስፋፋቱን ለመቀነስ ራሷ ቻይና የወሰደችው እርምጃ ራሱ እንግዲህ ትልቅ ነው። ይህ በሽታ በተለይ በዋነኛነት በትልቅ ቁጥር እየተከሰተ ያለበትን ቦታዎች ሎክዳውን መደረጉ
መግቢያ መውጫዎች ከተሞች መዘጋታቸው የትራንስፖርት አገልግሎት መቋረጡ ነው ያሉት።
አዎ መዘጋቱ ያንን አሳሳቢነቱን ራሱ ቻይና እንደ ሀገር የወሰደችው እርምጃ ብዙ ነገሩን ለመከላከል አግዟል። አሁን እኛም ኢትዮጵያም እንግዲህ ይሄ መብረር ያለመብረር የሚለው ውሳኔ እንደዚህ ሁላችንም የሚያሳስብና እየተነጋገርንበት ያለ እንግዲህ ውሳኔውም ሲወሰን በተለያየ ደረጃ በመንግስት ደረጃ የሚወሰን ቢሆንም በሁሉም ደረጃ ዲስከሽኑና በኤክስፐርቶችም እየታየ ያለ ነገር ቢሆንም የሚበርባቸው ከተሞች ሲታዩ አራቱ ከተሞች የሚያምንበርባቸው በከፍተኛ ሁኔታ የተጠቁ ከሚባሉት ጋር በጣም ዝቅተኛ ቁጥር ያላቸው ቢሆንም ያ እንግዲህ ሪስኩን አያጠፋው። ውሃን ከተባለው ከተማም ጋር ያላቸው ርቀትም ሲታይ ብዙዎቹ ከ800 እስከ 1000 ከዛም በላይ ኪሎ ሜትር ርቀት ያሉ ናቸው። ኢትዮጵያ አየር መንገድ እየበረረባቸው ያሉ ነገር ግን ይሄ በየለቱ እየታየ እንግዲህ ምንድን ነው መሆን ያለበት የሚለው ዲስከሽን ላይ ያለ እስከ 20 ድረስ እና እንግዲህ በቀጣይ ምን ይሆናል የሚለውን ነገር አሁን ላይ መመለስ ባልችልም ሁላችንም የሚያሳስብ ነገር ግን ውሳኔውም ቀላል የሆነ አይደለም።
መልካም። በዜና ዘገባዎች የወጡትን ጥቶች ገፋ አድርገን መልከት እናድርግ። የኢትዮጵያ አየር መንገድ ሊቀመንበርና ዋና ስራ አስኪያጅ አቶ ተወልደ ገብረ ማርያም ቀደም ብዬ የጠቀስኩት ዜና ዘገባ ላይ የተናገሩትን ባጭሩ እንከታተልና ወደ ውይይታችን እንመለሳለን።
Global health emergency means precaution has to be taken. The right measures have to be taken to screen passengers to prevent any transmission of this virus. So WHO has given all airlines and all countries what they are supposed to do. So we are exactly following WHO procedures. But WHO has not said
ቋይ ዓለም አቀፍ የጤና አደጋ ሲከሰት አስፈላጊ የጥንቃቄ እርምጃዎች መወሰድ አለባቸው። መንገደኞችን በመመርመር የቫይረሱን ከአንድ ሰው ወደ ሌላ ሰው የመተላለፍ ዕድል ማስቀረት ነው ጥረታችን። የዓለም የጤና ድርጅት ለሀገሮችና አየር መንገዶች ያወጣውን መመሪያ በትክክል በተቀመጠው ደንብ መሠረት ተግባራዊ እያደረግን ነው። ይሁን እንጂ የዓለም የጤና ድርጅት ያስተላለፈው የጉዞ እገዳ መመሪያ ስለሌለ ወደ ቻይና የምናደርገውን በረራ ለማቆም ምክንያት የለንም።
የኢትዮጵያ አየር መንገድ ሊቀመንበርና ዋና ስራ አስኪያጅ አቶ ተወልደ ገብረ ማርያም የሰጡትን አስተያየት ነበር የተከታተላችሁት። ዶክተር ዳውድ ከርሶ ልጀምር። አገሮች በረራዎችን ሲያቆሙ የሚመጣውን ጣጣ አስበው ይመስላል። በኢትዮጵያ አቅም ኢትዮጵያ ባለችበት ሁኔታ ምንም እንኳን የጠነከረ የንግድም ሌሎች ግንኙነቶችም ያላት አገር ብትሆን ከቻይና ጋር፣ ነገር ግን አሁን ይህንን ተንተርሶ በወጣ ወደ ቦትስዋና እንዳይገባ የኢትዮጵያ አየር መንገድ የሚል ዘመቻ ሁሉ በማህበራዊ መገናኛ ላይ ተጀምረዋል። ጉዳት አያመጣም ወይስ የቱን ያህልስ መተማመን ይቻላል? አቀፍ የጤና አደጋ ነው ብሎ የዓለም ጤና ድርጅት ካወጀ በኋላ ኢትዮጵያ በቂ ምክንያት የላትም ወይ በረራ ለማቆም? ቅድም ዶክተር ሊያ ሙሉ በሙሉ ሪስኩን ወይም አደጋውን ማጥፋት አይደለም ብለዋል። ለምን ያ እድል ይወሰዳል?
አመሰግናለሁ አሉላ። መቼስ ይሄ ጥያቄ ቀላል ጥያቄ አይደለም። እንዳልከው አንተ በደንብ አድርገህ ምትገልጸዋል፣ ሊያም በደንብ ገልጸዋለች። ግን የኢትዮጵያ ጤና ነባራዊ ሁኔታ እና ሳይንስ በአሁኑ ሰዓት የት ነው ያለው የሚለውን ነገር እና ደግሞ የእኛን አቅም በሚመጥን መንገድ ምክር መስጠት አስፈላጊ ነው። በአጠቃላይ ግን ስታየው እንደዚህ አይነት ነገሮች ሲመጡ ህብረተሰቡም ራሱ የድንጋጤ መንፈስ ችል እሱንም መቀነስ መቻል የጤና ጥበቃ ሚኒስቴር ኃላፊነት ይመስለኛል። ጥያቄው ምንድን ነው? አላማው ምንድን ነው? ምን ልናደርግ ነው የፈለግ ነው? አየር ማቆም ይባላል፣ ሰው እንዳይገባ መከልከል ይባላል። አላማው ምንድን ነው? አላማው ቤዚክሊ ህመሙ ወደ አገር ገብቶ ስር እንዳይሰድ ለማድረግ ነው። አሁን ይህንን እየተከታተሉ የህመሙን ሁኔታ አይተው መግለጫ እያወጡ ያሉ ድርጅቶች ሁሉም አንድ አይነት ንግግር አይደለም እየተናገሩ ያሉት። ለምሳሌ የአሜሪካ ባን አድርጓል ሰዎች እንዳይመጡ። የተባበሩት መንግስታት ድምፅ ጤና ክፍል ደግሞ እንደዛ መሆን የለበትም፣ ኬዝ በኬዝ ነው መሆን ያለበት፣ ይሄ የህብረተሰቡን ጭንቀት ነው እየጨመረ ያለው እያለ ነው። እንደ ኢትዮጵያ ያሉ አገሮች የዓለም የጤና ድርጅትን ስለሚከታተሉ እሱን መከተል አስፈላጊ ነው። ግን አንዳንድ ነጥቦች ልንገርህ። በጣም አስፈላጊ ተበትኗል። በጣም ብዙ ኢንፌክትድ የሆነ ሰው እየተንቀሳቀሰ ነው ማለት ነው። ቻይና ብቻ መዝጋትህ እንዴት አድርጎ ነው የሚያቆመው ታይዋን የሆነውን ቪየትናም የሄደውን የሚለውንም አንድ ማሰብ ያስፈልጋል። በሌላ በኩል ደግሞ ይሄ ህመም አሁን ወደ ላይ ነው ይወጣ ያለው ገና እና የመጨረሻ ላይ ወጥቶ መቀነስ መክሰም የሚጀምርበት ጊዜ ከሶስት እስከ አራት ወር ሊፈጅ ይችላል እየተባለ ነው። አሁን ምን ወስዳቸው ውሳኔዎች ይሄን ግንዛቤ ላይ ያስገቡ መሆን አለባቸው። አራት ወር ሶስት ወር ያህል ጊዜ የሚቆይ ከሆነ ይሄ ህመም የትኛው ነው ትክክለኛው የህብረተሰባችንንም ጤንነት የሚጠብቅ ምንድነውን የማያደርግ? ከእንግሊዝ አገር የወጣ አንድ ዳታ ምንድነው ያሳዩት? እነሱ ከ75% በላይ ተጓዦች ሲገቡ ኤርፖርት ላይ ምልክት የለባቸውም። ከገቡ በኋላ ነው ምልክት የሚያሳዩት። እና ይሄ ደግሞ በጣም ኤርፖርት ላይ መጠናከር አለብኝ ብለን እየተናገርን ያለነውን ያዳክመዋል ማለት ነው። ምክንያቱ አንዴ ከገቡ ከዛ በኋላ ያለው ችግር ነው። እና በአጠቃላይ መቼስ መዝጋት የመሰለ ነገር የለም። ፍላይት እንዳይመጣ መከልከል ከዛ በኋላ ኃላፊነቱ የኔ አይደለም ማለት ይቻላል። ግን ኃላፊነት ቦታ ላይ ሆነህ ደግሞ ስታየው ትክክለኛው ውሳኔ ነው ማለት መጠየቅ ያስፈልጋል። ግን አንድ ነገር መናገር የምፈልገው ስለ ኢትዮጵያ ምንድን ነው? አንድ እድል ነው ያለን እኛ ኢትዮጵያ እውነት ለመናገር። ምክንያቱ እንዳይገባ መከላከል ካልቻልን አንዴ ኢትዮጵያ ውስጥ ይሄ ህመም ከገባ የጤና ሕክምና ተቋሞቹ የተሟሉ ስላልሆኑ ባለሙያ እንኳ ብዙ አስቸጋሪ አይደለም፣ ምክንያቱ ቀላል ነው መከባከብ እንደምትችል በሽተኞቹን። ግን የጤና ሕክምና ተቋሞቹ የተሟሉ ስላልሆኑ አይዞሌት የማድረግ ኳራንቲን የማድረግ ለይቶ ኢቭን የጭንብል በተፈለገው ብዛት የማስገባት እቃዎችን ተጠቅሞ የመጣል ያ ሁሉ ነገር የተሟላ ስላልሆነ አገራችን እና ሲብስ ደግሞ ቬንትሌተር የሚያስፈልጋቸው በሽተኞች አሉ። የቬንትሌተር አቅማችንን በጣም የተወሰነ ስለሆነ ተገባ በኋላ እንሰራለን የሚለው ነገር እዚህ ላይ ብዙ የሚያስኬድ አይደለም። አቅማችን በሙሉ ወይ መቀነስ ፍላይቱን ወይ ማቆም ፍላይቱን ወይ ደግሞ ህመሙ እንዳይገባ ኤርፖርት ላይ የሚደረግ እንቅስቃሴ ላይ ነው መሰራት ያለበት ብዬ ነው ማምን።
መልካም። የአሳሳቢነቱን ክብደት ያህል በባለሙያዎች መካከል፣ በድርጅቶች መካከል፣ በመንግስታት መካከል መነጋገሩ አከራካሪ ሀሳቦች እንደሚኖሩ እንረዳለሁ። ዶክተር ሊያ፣ እስኪ ዶክተር ዳውድ ካቀረቡት ሀሳብ ይለጥቁ። የጤና አገልግሎት መዋቅሩ ያን ያህል ፈተና የመሸከም አቅም በሌለበት ሀገር ብዙ የሚያከራክር አይመስለኝም። እንዲህ ያለ መጠነ ሰፊ ፈተና ሊደቅን የሚችል ወረርሽኝ ሲከሰት የተዳከመ ሁኔታ ይፈጠራልና በሁለቱም በኩል ጉዳት አለ። ግን የትኛው የከፋ ይሆናል የሚለውን በፍጥነትና በጊዜ እርምጃውን ከመውሰድም አንጻር የእርሶ መስሪያ ቤት የጤና ጥበቃ ውሳኔ ብቻው እንዳልሆነ እንረዳለሁ። ነገር ግን አሁን ካላችሁበት ሁኔታ አንጻር ቀደም ብሎ በዶክተር ዳውድ የተነሱትንም ጭብጦች መርምረው ምን አስተያየት አለዎት?
እንግዲህ እስካሁን ድረስ በየትም ሀገር የተገኙት ታካሚዎችም ያው ከቻይና ጋር በተያያዘ የመጡ ቢሆንም አሁን በሽታው በየሀገሩ መበተኑ አንዱ ሌላው አስቸጋሪ የሚያደርገው ነገር ነው። ነገር ግን በረራዎችን የምናቆም ስንል ደግሞ ውሳኔው ቀላል አይሆንም። ያልኩት አንደኛ የኢትዮጵያ አየር መንገድ በረራ ቢያቆምም ሌሎች አየር መንገዶች ሁሉ መምጣት እንዲያቆሙ ካላደረገ በስተቀር ከተለያየ ሀገር በሌሎች አየር መንገዶች የሚመጡ ከቻይናም ትራንዚት አድርገው በሌሎች ባላቆሙ አየር መንገዶች የሚመጡ መንገደኞች ሊኖሩ ይችላሉ። በተጨማሪም ራሱ ኢትዮጵያ አየር መንገድ ሌላ ኤስያ ውስጥ የሚሄድባቸው በረራዎችን ተጠቅመውም ደግሞ ሊመጡ የሚችሉ መንገደኞች ይኖራል። ያን ትራክ ማድረግ ያው ሳናቀው የሚገባ ደግሞ ይኖራል ማለት ነው። እነዛም ሁሉ እንዴት አድርጎ ባን ያደርጋል ይቻላል ወይ የሚለው እንግዲህ እነዚህ ሁሉ ታሳቢ አድርጎ ነው እነዚህ ውሳኔዎች ሲወሰኑ። ነገር ግን በተወሰነ መልኩ የሚሰሩ ስራዎች ደግሞ ሪስኩን ይቀንሱታል ወይ? ሙሉ ለሙሉ አያጠፉትም፣ ግን ሪስኩን የሚቀንሱ አንዳንድ ስራዎች ሊሰሩ ግን ይችላሉ ብዬ እኔ ማስባለሁ። ነገር ግን ይሄ ውሳኔ አሁንም እንዳልኩት በማድረጋችን ሙሉ ለሙሉ እናጠፋዋለን አይደለም። ትልቅ የመከላከል ስራና አቅምን የማጎልበት ስራ በዚች መሀል መስራት ያስፈልጋል። በተለይ ደግሞ አሁን እንግዲህ የሚቻለውን ያህል ከተለያዩ አጋሮች ጋር ሆኖ ዝግጅቶች በየቀኑ እየተጠናከሩ ይገኛሉ። እንደ ሀገር ያ በቂ ነው ወይ? በቂ እንዳልሆነ ሁላችንም እናውቃለን።
አመሰግናለሁ። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። እስካሁን ስለቆያችሁ ከእኛ ጋር ከልብ እናመሰግናለን። በዋና አዘጋጇ ትዝታ በላቸው፣ በንጉሡ ታምሬ በፕሮዲውሰሩ እና በመላ ባልደረቦች ስም የምሰናበታችሁ ሳስተናግዳችሁ የቆየው ሰሎሞን አባተ ነኝ። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ጤና ይስጥልኝ።
እ እዚ ሬድዮ ድምፂ ኣሜሪካ እዩ ብ22 25 31 ሜትር ባንድ ከምኡውን ብናይል ሳት ኣብ ፌስቡክን ዩቲብን ብቐጥታ ካብ 4 ክሳብ 4 ፍርቓን ወይ ከዓ ካብ 10 ክሳብ 10 ፍርቓን ይመሓላለፍ። ንሓንድም ሸንኩራ